ከአሜሪካ ድምጽ ዋሽንግተን ዲሲ የእሮብ ምሽት ግንቦት 24 2014 ዓ.ም የጋቢና ቤይ ምሽት መሰናዶ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ካሁን ሰዓት ጀምሮ መሰናዶውን እየመራው ኤደን ገረመው ከኤልያስ አስማረና እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብሬያችሁ የምቆይ ይሆናል። ለዛሬ ለምሽቱ ቀዳሚ ያደረግነው በቀጥታ የስልክ ውይይት ነው። ሰኞ ዕለት ስራ ፈጣሪዎች ስለሚያጋጥሟቸው ተግዳሮቶችና እንዴት ሊወጣቸው እንደሚችሉ ውይይት አድርገን ነበር። ከዛ በመቀጠል ዛሬ ደግሞ በድረገጽ ላይ ንግድ ለመጀመር ለሚፈልጉ ወጣቶች እንዴት መጀመር ይችላሉ? ምን አይነት ተግዳሮቶች ሲያጋጥሟቸዋል? እንዴትስ ሊወጣቸው ይችላሉ? በሚል ውይይት የምናደርግ ይሆናል። ዛሬ ሁለት እንግዶች የስልክ መስመር ላይ አስቀምጠናል። ሁለቱም እንግዶቻችን በዚህ የንግድ ስራ ላይ በመሳተፍ ራሳቸውን መመስረት ንግዳቸውን ማራመድ የቻሉ ወጣቶች ናቸው። ሌሎች ዘገባዎችና ሙዚቃም ይኖረናል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ወደ ውይይቱ እንሻገራለን። ከጊዜ ወደ ጊዜ የቴክኖሎጂ ልቀት እየጨመረ የሰው ልጅ ከጤና፣ ከትምህርት፣ ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ችሏል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ፣ በፌስቡክ፣ በቴሌግራም እና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጅ ነገር ነው። በዚህ የተነሳም ወጣቶች በቶሎ እይታን የሚጋብዙ ነገር ግን ደግሞ የሚያቀርቡት የመዝናኛም ሆነ የተለያዩ አገልግሎቶች በቂ ይዘትና ጥናት ያልተደረገባቸው ነገር በመሆናቸው በዛ ላይ ሲሰማሩ ይታያሉ። እነዚህን ተግዳሮቶች ያለፉ ወጣቶች ደግሞ አገልግሎታቸው በኦንላይን ወይም ደግሞ በድረገጽ ላይ ማስኬድ ቢችሉ በኢትዮጵያ ውስጥ ባለው የኦንላይን ክፍያ ስርዓቱን ማዘመኑ ችግር ሲቸገሩ ይታያሉ። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛሬ ምሽት ላይ የጋበዝ ነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥሪ ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ሊያገኙበት የሚችሉበትን አማራጭ መዘርጋት የቻለች ወጣት የህክምና ባለሙያ ናት። ዶክተር ሜላ ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ዶክተር ሜላ ሰላም ጤና ስጥልኝ፣ እንደምን አመሸሽ?
ሰላም እንደምናመሸሽ።
ዶክተር ሜላት ጥሪያችንን አክብረሽ ስለተገኘሽ እናመሰግናለን። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ ነው። ሎላይን ዲጂታል መጽሔት በድረገጽ ብቻ ላይ ይገኝ በኮቪድ-19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሔት ነው። ውዳሴ ሰላም ጤና ስጥልኝ፣ እንደምን አመሸ?
እሺ ሰላም ደም እግዚአብሔር ይመስገን። ሰላም
ውዳሴ፣ ጥሪያችንን አክብረህ ስለመጣህ አብዝቼ አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው የምንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ፣ ሀሳቡም አላቸው፣ የገቡም ደግሞ አሉ። ውዳሴ፣ ከአንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው፣ ሊረዷቸውና ሊያጠኑት የሚገባው ነገር ምንድን ነው ትላለህ?
ኦንላይን ቢዝነስ በአብዛኛው ለመጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ብሎ ያስባል። ግን ኦልሬዲ ካሉንም ነገሮች ላይ ተነስተ ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪየንሶችን ድረገጾች በመገኘት ተደራሽነቱን መጨመር ይችላል። አንደኛው መንገድ ነው። ሌላኛው ደግሞ የተለያዩ መተግበሪያዎችን በመጠቀም የተለያዩ ይዘት ያላቸው ፎቶዎችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማስፋት በእነሱ መንገድ የተለያዩ ነገሮችን መፍጠር ይቻላል። ሊያውቃቸው ልጅ ከሚገቡ ነገሮች መካከል በእነዚህ ሂደት የሚገኝ ገቢ ለመፍጠር ወይም ገቢ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚፈጁት ጊዜ ረዘም ያለ በመሆኑና በህብረተሰቡን ደረጃ ታዋቂነቱን ወይም ይህንን ቦታውን አዳፕት አድርገው ከሌሎች ሰዎች ጋር ተግባብተው ለመስራት ያክል ለመድረስ ራሱ የሚፈጀው ጊዜ አለ እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ኦዲየንስ ወይም ተደራሽነቱ ለማን የሚሆን ጥያቄ አውቀው መጀመር መቻል አለባቸው። ስለዚህ በአብዛኛው እንደዚህ አይነት ነገሮችን ለመስራት እነዚህ ናቸው ማለት ደረጃቸው ከሚገቡ ነገሮች መካከል ደግሞ በምን አይነት ኮንቴንቶች ወይም ምን አይነት ነገሮችን ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ጉዳል ተቀባይነት ሀገር የሚሰሩበት ቦታ ላይ ምን አይነት ተቀባይነት አለው እና ምን አይነት አስተሳሰቦች ምን አይነት ነገሮችን ለመፍጠር እንደሚሰሩ አውቀበት ሳለን ብዬ አስባለሁ።
አመሰግናለሁ ውዳሴ። ዶክተር ሜላት ደግሞ ወደ አንቺ ልምጣ። እናንተ ለየት ባለመልኩ ደግሞ መተግበሪያ ነው የሰራችሁት። ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕ ስቶሮች ማውረድ የማይችሉበት ተግዳሮት ባለበት ሁኔታ እንዲሁም ደግሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው? እስቲ እሱን ንገሪኝ።
አመሰግናለሁ። ግን ያው ሁዳሴ የምንባለው መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለው መለየት መቻል አለብን። አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው የስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚመጥለት ነገሮች የሚጠቀም ነው እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት የራሳችን የሆኑ መድኃኒቶች ነው ከምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው እና ስለዚህ መጀመሪያው ነገር ይህኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለው እርግጠኛ ከሆንን በኋላ አዎ ያስፈልጋል አብዛኛው ሰው ስለሚጠቀም ብለን ከዛ በኋላ ማን የሚጠቀመው ብለን ደግሞ ስናይ ወጣቱ ክፍል ነው የሚጠቀመው ብለን አይደንቲፋይ ካደረግ እናደርጋለን። አይደንቲፋይ ካደረግን በኋላ ቀጣዩ ስቴት ደግሞ እንዴት ነው እነዚህ ሰዎች ይህንን አፕሊኬሽን ለመጠቀም እንዲችሉ መረጃ እንዴት ነው እንዲያሳከፍን ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው እና የራሳቸው ከፍለን የምናስታውቅባቸው ድረገጾች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲን ሁሉም የራሳቸው የሆነ ፔድ የሆነ ሰው ከፍሎ አድቨርታይዝ ማድረግ የሚችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ቲክቶክ ነው ኢትዮጵያ ውስጥ እና ፌስቡክን። ስለዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሰው እንዳያቸው ቡስት የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖች ማዘጋጀት ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም ያደርጋ አፕሊኬሽኖችን በጣም ቀላል ማድረግ ነው እና እኛ ስንሰራ አፕሊኬሽኑ የተለያየ ጊዜ ላይ የተለያየ ሰልፍ ይኖረዋል። የተለያየ አንድ ፔጅ ሲደርሱ ሰርቪስ የሚያደርጉ ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ እና ያኔ አብዛኛውን ሰው እንዲያማክል ከተለያየ ማህበረሰብ የተዋጽኦ የምናቀፍሰውን የምንቀርባቸውን ሰዎች አሳይተን የሚከብዳቸውን ነገር እንዴት ቀለል አድርገን ተጠቃሚ ጋር ደርስ እናድርገው የሚለውን እያየን ተጠቃሚ በቀላሉ የሚፈልገውን ብቻ አንድ ፔጅ በጣም ብዙ የተንዛዛ ነገር ሳይሆን በቀላሉ ተጠቅሞ የሚፈልገውን ነገር ማግኘት እንዲችል ዩዘር በሚሆን ዩዘር ፍሬንድሊ በሆነ ተጠቃሚ በሚቀል መልኩ ተሰማይት ማድረግ ነው እና እነዚህ ከተሰሩ ተጠቃሚ የተሻለ ይጠቀማል
ያስላል። ይሄ ሁሉ እንግዲህ ጊዜ የሚፈጅ ትግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል፣ ተወዳዳሪ መሆን ችላችኋል። ይሄ እንዴት ነው መደረግ የቻለው?
ያው ዩዚዋሊ ኢትዮጵያ ውስጥ የሚኖር ሰዎች ወይመቶች ከውጭ ጋር ተነጻጽነን ስንታይ ተከታዮች ተደርገን ኦሪየንተር ግን በታሪክም ብንታይ የሆነ ሰዓት ላይ ቀደም ብለን ነበር እና ዌስተርኖችም ቢሆን ወደኋላ ቀረን ብሎ አላቁም። ስለዚህ እኛ መጀመሪያ ያደረግነው ሎላይንን ስንጀምር መከተል ነበር። ስለዚህ እነዚህ አይነት ስራ ይሰሩ የነበሩትን ማየት፣ ከእነሱ መማር የምንችለውን ነገር መማር፣ ሰዓታችን እስኪደርስ ድረስ የምንችለውን ያክል ተማርን። ማወቅ የምንፈልገውን ኢንፎርሜሽን በተለያዩ ድረገጾች ወሰድን። ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማር ወጥነት ያለው ነገር መስራት ነበረብን። እኛ 5 ወር ወይ 6 ወር ሰርተን ራሳችንን ገቢ እንፈጥራለን ብለን አስበን የጀመርነው 5 ወር 6 ወር ሰርተን ራሳችንን ገቢ በዛ ጊዜ ውስጥ መፍጠር አልቻለም። የራሳችን የሆኑ የሂደት ችግሮችን ቢኖሩብንም ከነበረውም የቴክኖሎጂ የመቀበል ከሶሳይቲውን ማንጻት ከነበረውም ነገር ተጨማሪ ሆኖ እንደሱ አልሆነም። ስለዚህ አሁንም አዳፕት ማድረግ ነበረብን። አዳዲስ ነገሮች፣ አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ፍሪ የሆነ ኢንዲንስ ፌኒን የሚባሉ ታይፕ ኦፍ ኢንፎርሜሽኖችን ማውጣት ነበረብን። ራሳችን ኢንተርቪው አድርገን ራሳችን ፎቶሾፕ ሰርተን ዲዛይን ሰርተን ማውጣት ጀመርን። ከዛ በዋነኝነት የነበረው አንድ አይነት ኢንፎርሜሽን አለ ኦንላይን ሰው ገብቶ ሰርች ቢያደርግ ያገኛል ለምን እናንተ ጋር እንመጣለን ነው። ስለዚህ እኛ ታርጌት ይፈጠር ነው። ታርጌት ታርገን ወጣቱን ኦዲየንሳችን ወጣቱ ነው ብለን ጀመር። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልእክቱን ስናስተላለፍ መልእክቱን ማስተላለፍ የፈለግነው ለወጣቱ። ስለዚህ ወጣቱ ሲያነበው ወንዶች ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ክሬት አደረግነው። ዜና ሊሆን ይችላል ምን ስሆነ፣ ግን ወጣቱ እንዲያነበው ኢንትረስቲንግ እንዲሆን ከቢዝነስ ጋር ሌት አደረግነው ቴክኖሎጂ ጨመርንበት። ስለዚህ አራተኛ ፖይንታችን የነበረው ተደራሽነታችንን ማወቅ ነበር። ስለዚህ ወጣቱ ብለን ተነሳ። ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያየው ነገር ነው የሚስበው። ስለዚህ የሚያየውን ነገር በደንብ አሳምረን መስራት ጀመር። ይህ ምንድን ነው ብሎ እንዲታች የማድረግ ነገር እና ዩዥዋሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ክሊክቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያንን ሊንክ ከፍተው ገብተው ለእነሱ ቪው እንዲሆን ለእነሱ ካውንት እንዲያደርግ ማለት ዩዥዋሊ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ስኬል በሱ መንገድ ዩዘሮች አንዴ ሁለት ክሊክ ሊያደርጉ ይችላል፣ ግን ከዛ እምነት የማጣት ነገር ነው የሚኖረው። ስለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆኑ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመር። በዚህ ውስጥ የራሳችን ያው ኦንላይን ቢዝነስ ማለት ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለም። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰብስብ የሚል ነበረ። ስለዚህ በሱ ተጠቃሚዎችን ማፍራት ቻለን። እንደሱ ብለን ይጀመር።
በጣም ነው የማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቅድም ያነሳሽው ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይህንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች፣ አጠቃላይ ተግዳሮቶች ምን ይመስላሉ?
ያው ቅድም እንደተባባል ነው ለእያንዳንዱ ስቴት የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በጀት በደንብ ያስፈልገዋል። አፕሊኬሽኑን ቶሎ ቶሎ መቀየር ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በጀት መዘጋጀት ያስፈልጋል። ከዛ በተጨማሪ ደግሞ ጊዜ ያስፈልገዋል። አንዳንዴ እኛ ባሰብነው ፍጥነት በዚህ ጊዜ ጀምራለሁ ባለው ፍጥነት ላይሆን ይችላል እና እሱንም ምንድን ነው ተቀባይነት ሊኖረው የሚችል ታማኝ አይደለም እንደኝ ሪላብል የሆነ ታይም ፍሬም ማስቀመጥ ያስፈልጋል። በዚህ ጊዜ ሲያልቃል ብለን የምናስብበትን ጊዜ። ሌላ ደግሞ ከመጀመሩ በፊት ይህንን ህግ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረጅም ጊዜ ተቸግረናል። የትኛው ቢሮውን ፍቃድ እንደሚሰጥ ያለው የቢሮክራሲ ፕሮሰስ በጣም ረጅም ነው። አንድ ቢሮ ስንሄድ አንድ ቢሮ ይልኩናል፣ አንድ ቢሮ ሚሄድ ሌላ ቢሮ እየተመላለስን በጣም ረጅም ጊዜ ተቸግረናል እና መጨረሻ ላይ የሄድንበት ቢሮም ያሉን ነገር ምንድን ነው? ይህንን የሚደግፍ ፖሊሲ የለም። መድኃኒቶችን በዘመነ መልኩ በአፕሊኬሽን ለመጠቀም የሚያስችል ፖሊሲ የወጣ ስለሌለ ጊዜ ስጡንና ህግ እናውጣ፣ ህጉን አውጥተን አጥብቀን ከዛ በኋላ ነው ፍቃድ ሙሉ ለሙሉ ሰጠናችሁ መጀመር የምችሉት የሚሉ አይነት ተግዳሮቶች ገጥመውናል እኛም። እና ስለዚህ መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማን ነው የሚለውን ለማግኘትም ብዙ ስቴፕ ነው የሚሄደው። አንድ ቢሮ ሄዶ የሚመለከተውን ማግኘት ላይ ይፈል ይችላል። በተለይ ሰፋ ያለ የኛ አሁን ለምሳሌ የሞባይል አፕሊኬሽኑ መድኃኒትንም ላብራቶሪዎችንም ብዙ ከብዙ የሕክምና ማዕከሎችን ነው አንድ ላይ አገናኝተው ለመስራት የተነሳው። ስለዚህ የተለያዩ ቢሮዎች የሚመለከታቸው የተለያዩ ቢሮዎች አሉ ይመለከተኛል የሚሉና እነሱ ሁሉ አጣፍቶ ከእነሱ ሁሉ ፍቃድ ማግኘትም ያስፈልገዋል። ስለዚህ ካለው የሞባይል አፕሊኬሽን ወይም ደግሞ ከዲጂታል ሲስተሙ ላይ ከሚኖረው እውቀት በተጨማሪ ደግሞ ቢሮክራሲዎች እንዴት ነው የትኛው ቢሮ ነው ሊሄድ ያለብኝ፣ ምን ያህል የተሰሩ ፖሊሲዎች አሉ፣ ፖሊሲዎቹ እንዴት ነው እንዲሰራ ያደርጉኛል የሚለውንም ተጨማሪ ማወቅና እሱን ማየትም ያስፈልጋል። እና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙን። ያው እያደረግንም ያለ ነው ያለው እነሱ ያሉንን ቢሮክራሲውን ፕሮሰሱን በመከተል
ወደ መፍትሄው እንመጣለን። እናንተ ምን አይነት መፍትሄ እንደተጠቀማችሁም እንድትገልጹልኛላችሁ። ውዳሴስ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛው ገቢ ለማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘህ እስኪ ግለጽልኝ።
እሺ፣ ተግዳሮት መካከል የሚያልባ ዶክተር ሜላት ሉት ሚንሽን አላችኋለች፣ ግን አንደኛው ኦንላይን ፔመንት አለመኖር ነው። ይህ ማለት ደግሞ ኦንላይን ሰዎች ከፍለው አክሰስ አድርገው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ሶልቭ ለማድረግ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜን ቢፈጭም በካሽ ሆኖ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂው አዳፕት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ሁለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚዎች አሉ የሚለው ነው። አዲስ አበባ ላይ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊሆን ይችላል፣ ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለው። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። ሶስተኛው ላይ ደግሞ እንደ ሀገር ቴክኖሎጂ የሚወጡ ፕሮዳክቶችን አዳፕት የማድረግ ኔቸራችን ያነሰ ይመስለኛል። ምክንያቱም አዳዲስ ፕሮዳክቶች ሲወጡ ምናምን አዳዲስ ነገሮችን የመሞከር እነሱን ወዲያው የማርኬቱ ላይ ሰው ሲጠቀሙ የማየት ምናምን ልምድ የለን። እሱን ደግሞ የተለያዩ ማርኬቲንግ ስትራቴጂዎችን ተጠቅመ ማዳረስ የተቻለ ተደራሽነት ይኖረን ያደናል ብዬ አስባለሁ።
እሺ፣ መልካም። ሰዓታችን እያለቀ ነው፣ የመጨረሻ ጥያቄ ነው የሚሆነው። ዶክተር ሜላት ወደ አንቺ ልምጣ። እናንተን ላጋጠማችሁ ተግዳሮቶች ምን አይነት መፍትሄዎች አበጃችሁላቸው? እንዲሁም ደግሞ በዚህ ንግድ ውስጥ ማለፍ ለሚፈልጉ ወጣቶች ምን አይነት ነገሮችን መምከር ትፈልጊያለሽ? አጠር አድርገሽ እስኪ ንገሪኝ።
እሺ፣ ያው እኛ የገጠመን ችግር አብዛኛው የነበረው ከኤክስተርናል ነው፣ ከኛ በኩል ሳይሆን ውጭ ካሉ ከፖሊሲ ከምናምን ጋር የተያያዘ ነው እና እነሱን ያው በምንችልባቸው ሰፖርት ሌተሮችን በማግኘት ተደጋጋሚ በመሄድ ባለመሰልቸት እና ጠንካራ ሆኖ በመገኘት ፕሮሰሶቹ ለጊዜያቸው እንዲያልቁ እየጣርን ነው። የህግ ማዕቀፍ በተመለከተ ሌላ የገንዘብና የጊዜ ጉዳይ ያው የገንዘብ አቅማችንን ለማጠናከር ተጨማሪ ሰዎችን ካፒታላችን ለማሳደግ ተጨማሪ ሰዎችን በማስቀበል ካፒታላችን ለማሳደግ ሞክረናል። ጊዜውም የበረዘመ ቁጥር ደግሞ ገንዘብን ኮስት ያደርጋል እና እሱም አሁን ባልኩሽ መንገድ እየተወጣን ያለ ነው። አዲስ ለሚጀምሩ ሰዎችም የመከር የምፈልገው መስራቱ አዲስ ነገር ለውጥ መፍጠሩ የሚያጓጓ ቢሆንም ሀገራችን ውስጥ ደግሞ ያለው ነገር አብዛኛው ቀለል ተብሎ የሚሰራ ወይም ደግሞ አዲስ ነገር ይዘው ለመጡ አዲስ ሲስተም ውስጥ መግባት ለሚፈልጉ ሰዎች ቶሎ ዌልካሚንግ የሆነ እና የሚያበረታታ አይነት ነገር የለውም ብዙም እና መታገል፣ ቀድሞ ችግሮቹን ማወቅ፣ ቀድሞ ነገሮችን ሰዎችን ማወያየት፣ ኔትወርክን ማስፋት እና ሬዚሊያንት ሆኖ መታገል ያስፈልጋል እና ይህን እንዲያደርጉ ያለው ቀላል ነው ብለው እንዳያስቡ፣ ግን ጠንክረው ደግሞ ማለፍ እንደሚችሉ
መልካም። ውዳሴ ወደ አንተ ልምጣ። ለአንተም ተመሳሳይ ጥያቄ ነው ያለኝ። አንተስ ምንድነው እሱ ወጣቶች ወደዚህ ስራ መግባት ያለባቸው ወጣቶች ሊገነዘቧቸው ይገባሉ የምትለው ነገር?
ያው መጀመሪያ አካባቢ ስራ ሲጀመር ጊዜ ስለሚፈጅ እና ገቢ ለመፍጠር አስቸጋሪ ስለሚሆን በተጓዳኝ አብሮ ሊሰራ የሚችል ገቢ ሊፈጥርላቸው የሚችል ነገር ካለ መስራትን እመክራለሁ። በተጨማሪ ደግሞ አብሮ እንደዚሁ የሚሰሩ የተለያዩ አይነት ተጨማሪ ሰዎች ጋር ኮላቦሬት በማድረግ የሁለታቸውንም ጥቅም ባስከበረ መልኩ የተሻሉ ፕሮዳክቶች፣ የተሻሉ ስሮች፣ የተሻሉ ነገሮችን በማውጣት ተደራሽነታቸውንም ጨምረው የተሻለ ገቢ መፍጠር ይችላሉ ያስባል።
እሺ፣ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ፣ እንዲሁም ደግሞ ዶክተር ሜላት ተስፋዬ የአለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ፣ ሁለታችሁም ልምዳችሁን ስላካፈላችሁን የጋቢና ቪ እንግዳ ስለሆናችሁ እጅግ አብዝቼ አመሰግናለሁ። ደህና ደሩ። ተመልካቾቻችን ዝግጅታችንን እንቀጥላለን። ወደ ዘገባዎቻችን እንሻገራለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ እለታዊ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በፌስቡክ ገጻችን ቬ አምሃሪክ ላይ እንዲሁም ደግሞ አምሃሪክ ዶት ቬ ኒውስ ዶት ኮም ላይ ድረገጽ ላይ እንዲሁም ኢትዮ ሳት ላይ ትከታተሉ ዘንድ በአክብሮት እየጋበዝን ወደ ተከታዩ ዘገባ እንሻገራለን። የኢትዮጵያ ሴቶች በጤና ፈተና ከሆኑት መካከል የጡትና የማህፀን ጫፍ በሽታዎች፣ ካንሰር በሽታዎች ይጠቀሳሉ። በበሽታዎቹ ዙሪያ ያለውን የግንዛቤ እጥረት ሴቶች ሳይረፍድ ምልክቶችን ተመልክተው መፍትሄ እንዳይፈልጉ ከልክሏቸዋል። መላ ለማበጀት በበኩላቸው ከሚንቀሳቀሱ ወጣቶች መካከል አንዷ ደግሞ ዶክተር ቤቴል ሳምሶን ናት። እቴ የተሰኘ መተግበሪያ በመመስረት ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ የበሽታዎቹን ምልክቶች እንዲያውቁ ለማገዝ ችላለች። እቴጌን የመሰረተችው ዶክተር ቤቴልሄም ሳምሶንን ያነጋገራት ሀብታሙ ስዩም ነው። ዘገባው ቀጥሎ ይቀርባል።
እኛ መጀመሪያ ስንጀምር የሶስተኛ ወይም የሁለተኛ ተማሪ ነበር እና የሆነ ፕሮጀክት ጀምረን ነበር። ይሄ ደብል ኢምፓክት የሚባል ነው። እየሄደን እናስተምር ነበር ስለ ጡት ካንሰር እና ስለ ማጸጃ። ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ስለዛ ለምን አንሰራም ብለን ግን አፕሊኬሽን ሰራን። ስንሰራው እንደ ክላስ አሰመንት እንደ ኖርማል ሆምወርክ ነገር ብላስ ያ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ካቨሬጅ አገኘና ከዛም በኋላ ብዙ ፕሮጀክቶች እንድንሰራ አገዘና ረዳን።
ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው? ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶችን እንዲያገኙ በምን መልኩ ነው የሚያግዛቸው?
ምንድነው እኛ አገር ውስጥ ያየነው ችግር፣ ሰው አልትራሳውንድ ማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ኢቨን በራሳችን ቼክ ስናደርግ እኛ ምት እናደርጋለን። እኛ ምንድን ያሰብነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ ጋር ሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌ ማለት ነው። ቴጌ እንደተሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት ና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቅጠሪያ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተሰብ ምጣኔ ነው የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶችን እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ በእንግሊዝኛ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪያዎቻችንን ስንሰራ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያን እንጠቀማለን እና ይህን ስንጠቀም ሰው ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ ኢንስታግራም ወይ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራ እና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዞ እንዲሄድ እናደርጋለን።
ዶክተር ቤቴል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ዘርፎች ነበሩ፣ ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድት ያደረገች ምክንያቱ ምንድን ነው?
እውነት ለመናገር እኔ እንደ ሜዲሲን ተማሪ ወይም ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ እና በተለይ የጡት ካንሰር፣ የማህፀን ጫፍ ካንሰር ቱንሲ ሴቶች ስታይ ማለት ኢትዮጵያ ውስጥ ከ3-8 ታይምስ ሞር ደን ይሄ ዌስተር ወይም ደግሞ የሴ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞት ሰዎች የሉም፣ ሴቶች አይሞቱም በዛ። ምክንያቱም አኑዋል ፓፕ ስሚር የሚሰራላቸው በየአመቱ ፓፕ ስሚር የሚሰራላቸው ማንደቶ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ወይም ማህፀን ጫፍ ካንሰር የሚሞት ሴቶች በጣም ትንሽ ናቸው። ሰራው የስነ ተዋልዶ ክፍል ውስጥ ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለህ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰርቫይካል ካንሰር ተብሎ ሲሞቱ ታያለህ እና በጣም ልብ ይሰብራል ለመናገር እና አሁን እነዚያን ነገሮች ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲህ ለሴቶች እንዲህ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለብን። ማለት ሴቶች ያው የማህበረሰባችን ምሰሶ ነን አይደል? ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታየው በቃ በጣም የሚያሳዝነው ነገር እና እነዚያ ነገሮችን ሶልቭ ከደረገ አንደኛ ኢኮኖሚክ ክሽዋችንን በጣም ሶልቭ ማድረግ እንችላለን። ያንግ ፒፕል ጋር አሁን 41% ኦፍ ኢትዮጵያንስ ፖፕሌሽን ዊዝን ሪሰንት ሪሰርች ምንድነው ከ15 ዓመት በታች ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልት ነገሮችን በጣም ፌት የሚያደርጉ እነሱ ናቸው ይሄ ወጣቱ ከ15 ዓመት በታች ያሉት። አላደለ እንደ ተማሪ ስታየው ይሄንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ትላለህና የሚሰራ
ያለበት ነገር ነው ብዬ ስለማምን። በጣም አመሰግናለሁ ዶክተር ቤተል። ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴዎችን ለማድረግ አስበሻል?
በጣም ዘውድ ይሄ ግን እኔ ብዙ ነገሮችን ስሰራ እንደ ተማሪ ሆኜ የሚሳቀውትና አሁንም ሌላም ነገሮች ባደግ የማቋርጥ አይመስለኝም እና ብዙ ጊዜ የብራሴ ተናሳሽነት ስለሆነ የሰራው ተጫረስም ትምህርቴን አሁን ከስድስት ወር በኋላ ጋሌ ሳደርስም ያው ጠቅላላ ኪሞን ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶቼንም በደንብ ለመስራት አስባለሁ። የቲቶች ጤና ላይ በደንብ መስራት እፈልጋለሁ። በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልት ላይ መስራት እፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስባለሁ። ስፔሻላይዝ ማድረግ ተሻልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልት ለመማር አስባለሁ። እኛ ሀገር ያው unemployment of doctors በጣም prevalent በጣም የሆነ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገር አብሬ ከጓደኞች ጋር ሶልቭ ማድረግ ፈልጋለሁ እና ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝን የሚችል ወይ ደግሞ እንዴት ነገሮችን እንዴት መቀየር እንደምንችል ኢትዮጵያ ውስጥ ያው የሰው ኃይል አይደለም ያጣ ነው ያው ሲስተሙ መስተካከል ስላለበት ነው እና ለኔ ጓደኞችም እንዴት ድሮ ክሬት ማድረግ እንችላለን ሜዲካል ፊልድ የሚለውን መስራት ይፈልጋሉ። እንደዛ ነስተወክስ እንግዲህ ካንድ
እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና አገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሃንን ህይወት የሚለውጡ እንዲሆኑ እመኝልሻለሁ።
ቴንክ ዩ በጣም።
ከጋቢና ቤ ጋር ነው ያላችሁት። በዝግጅቶቻችን ላይ ለመሳተፍ አስተያየትና ጥያቄዎቻችሁን ለማድረስ ለምትሹ በሙሉ እንዴት መሳተፍ እንደምትችሉ ቀጥለን እናስተዋውቃለን።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
እያመሰገንን የሮብ ምሽት መሰናዷችንን እዚህ ላይ ፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነበር። ሰላም ጤና ስጥልኝ ተናገራችሁ።